ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ጓድማችን። ዛሬ አርብ ጥቅምት 21 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበውን ካድማጮች የደረሰንን መልእክቶች የምናስተናግድበት የደብዳቤዎች አንድ ፕሮግራማችንን አስተምተን ክፍል 1 ዝግጅታችን ይተናቀቃል። የአዲሱ ሹም የፕሬስ ኃላፊዎች ሐሙስ ጥቅምት 20 ቀን በሰጡት መግለጫ ባለፉት ሳምንታት በተለያዩ ቦታዎች በአሸባሪዎች ጥቃት የሞቱት ሰዎች ቁጥር 78 መድረሱንና ጥፋተኞች ተብለው 470 ሰዎች በቁጥጥር ስር መዋላቸውን ቢገልጹም የጥፋቱ ምንጭ በሆነው ከፋፋይና ወንጀለኛ ግለሰብ ላይ አገዛዙ ያለውን አቋም አለመግለጻቸው በርካታ ዜጎችን አስቆጥቷል። ዜጎች በአገዛዙ ህግ የማስከበር ተግባር ላይ ተስፋ የቆረጡ በመሆናቸው ራሳቸውን ለመከላከል ብቸኛው አማራጭ መደራጀት ብቻ መሆኑን በተለያዩ አጋጣሚዎች በመግለጽ ላይ ይገኛሉ። በሌላ በኩል አንዳንድ ያገዛዙ ባለስልጣኖች የሹሙንና የመሰሎቹን ፖሊሲ በግልጽ ተቃውሞ ሐሳባቸውን መስጠት ጀምረዋል። የሰላም ሚኒስትር ዴኤታ የሆነው ስዩም መስፍን በፌስቡክ ገጹ ላይ እንደገለጸው አሁን ጃዋርና ግብራበሮቹ በህግ ባልተጠየቁበት አገርና ሁኔታ ስለ ህግ ማስከበር መከበር ማንም ግለሰብ ወይም የመንግስት ተቋም የመናገር የሞራል ብቃት የለውም። በህግ የሚያስጠይቀው ቢያንስ ደግሞ ከሀገር የሚያስባረረው ብዙ ማስረጃዎች ያሉበት ወንጀለኛን በህግ አለመጠየቅ ያያሌ ንጹሃን ደም እንዲያፈስ ከመፍቀድ አይተናነስም። እሱ ቆሞ ይሄደ እንደፈለገው እየፈነጨ አቃቤ ህግ ሌሎችን የመክሰስ የማሰር የሞራልም ሆነ የህግ የልዕልና የለውም። ጊዜው አጠረም ረዘመን በህግ መጠየቁ አይቀርም ብሏል። ረቡዕ ጥቅምት 19 ቀን በምዕራብ ጎንደር መተማና አደራፊ አካባቢ በትግራይ ልዩ ኃይልና በአማራዊ ታጠቁ ኃይሎች መካከል በተደረገ የተኩስ ልውውጥ ከ50 በላይ የትግራይ ልዩ ኃይል አባላት መገደላቸውና ከ16 በላይ መቁሰላቸውን የዓይን እማኞች ከሰጡት መረጃ ለማወቅ ተችሏል። ከታጣቂዎቹ መካከል 2 ሰዎች ህይወታቸውን ያጡ መሆናቸው ተነግሯል። በአካባቢው ውጥረቱ የቀጠለ መሆኑም ይነገራል። የባህር ዳር ፍርድ ቤት በበረከት ስምኦን በታደሰ ካሳና በሌሎች ላይ የቀረበውን ክስ አስመልክቶ በአጋቤ ህጉ ቀደም ብሎ የቀረበውን 660 ገጽና በኋላ የቀረበውን 141 የክስ ማስረጃ መርምሮ ተከሳሾቹ መከላከያቸውን ለህዳር 24 እንዲያቀርቡ ብይን ሰጥቷል። በበረከት ስምኦንና በታደሰ ካሳ ላይ ባለፈው ዓመት ሚያዝያ ወር ክስ የተመሰረተባቸው መሆኑ ይታወቃል። ሁለቱ ግለሰቦች በቦርድ ሰብሳቢነትና በስራ አስኪያጅነት ጥረት የተባለውን ተቋም በሚያስተዳድሩበት ወቅት ከ2.2 ቢሊዮን ብር በላይ በማባከን የሙስና ወንጀል ፈጽመዋል ተብለው ተከሰዋል። በኢትዮጵያ የሚደርሰው የሳይበር ጥቃት መጠን ባለፉት 6 ዓመታት ውስጥ 13 እጥፍ ያደገ መሆኑን የኢንፎርሜሽን ደህንነት ኤጀንሲ ገልጿል። ተቋሙ ባወጣው ዘገባ በ2005 የነበረው የሳይበር ጥቃት 59 ብቻ የነበረ መሆኑንና በ2011 ወደ 791 ማደጉን አስታውቋል። በ2012 ዓመተ ምህረት የመጀመሪያ ሩብ ዓመት 113 የሳይበር ጥቃቶች የተደረጉ መሆናቸውን ዘገባው ገልጾ ጥቃቶቹ በዋናነት ያነጣጠሩት በመንግስት ተቋማትና በመሰረተ ልማቶች ላይ ነው ብሏል። በመጨረሻም በየመን ሳንዓ ከተማ ጃዋዛት በሚባል የስደተኞች ማቆያ ስፍራ ከ650 በላይ ኢትዮጵያውያን እንደሚገኙ ተገለጸ። አብዛኛዎቹ ኢትዮጵያውያን ስደተኞች ከአንድ እስከ 3 ዓመታት በየመን የተለያዩ ማገቻዎች የተቀመጡ ሲሆን ተከታትሎ የሚያስፈታቸውም ሆነ የሚጠይቃቸው አካል ያላገኙ መሆናቸውን ለዜና ተቋሞች ገልጸዋል። ስደተኞች በሁቲ አማጽያን ተይዘው በተለያዩ ቦታዎች የቆዩ ሲሆን የምግብም ሆነ የህክምና ችግር ያለባቸው መሆኑን ገልጸው ባለፈው ሳምንት ቋ በህክምና ጥረት 3 ኢትዮጵያውያን ስደተኞች መሞታቸውን ተናግረዋል። ከነሱ በተጨማሪ ኢትዮጵያውያን ስደተኞች በተለያዩ ቦታዎች እንደሚሰቃዩና ባለም አቀፍ የፍልሰት ድርጅት በኩል የሚመጣውን እርዳታ የመናውያን ሰራተኞች ከወታደሮች ጋር በመሻረክ እያስቀሩ መሆናቸውን ጠቁመዋል። በሌላ በኩል ያለም አቀፍ የስደተኞች ፍልሰት ድርጅት የተባለው ተቋም ባወጣው መግለጫ በጅቡቲ፣ በኢትዮጵያ፣ በሶማሊያና በየመን ለሚገኙ ቁጥራቸው 113,000 ለሚገመቱ ስደተኞች የሶስት ዓመት እቅድ ያወጣ መሆኑንና በእነዚህ ዓመታት 54 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ድብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ድብዳቤዎች የምናስተናግድበት መድረክ ነው። ሰላም ጤና ይስጥልኝ የፍኖተ ዴሞክራሲ አዘጋጆችና አድማጮች በሙሉ። እርቅ ይውረድ የሚሉ ወገኖችን በደግፍም ያሳዝኑኛል። የሽግግር መንግስት ሂደት ራሱ እኮ በራሱ የእርቅ ሂደትን ተወያይቶ መግባባትን የሚያስቀድም ነበር። ግን ቄሮቹም ቢብለዋል ምንም እርቅ አይፈልጉም። ተራችን መጥቷል ብለው በአውሬ እብሪት ጥርሳቸውን አግጠው ደም እያፈሰሱ ናቸው። በኦሮሚያ ግድያ ብለው እርስ በርሳቸው የተገዳደሉ ሊያስመስሉ ይሞክራሉ እንጂ በየቦታው የገደሉትና አስከሬን የጎተቱት በእናት ፊት ልጆችን ያረዱት አዛውንትን ያረዱት በገጀራ ሜንጫ የጨፈጨፉት አማራውን፣ ጋሞውን፣ ወላይታውን፣ ጉራጌውን ወዘተ ነው። አጋሮቻቸው በተለይም አልጀዚራ ሬዲዮና ቲቪ ሐቁን እየደበቁላቸው ነው። ያስተማራቻቸውን ቃታር ኦሮሞ በአብዛኛው እስላም ነው ብለው አሳምነዋቸዋል። ቄሮና መስል ጠባቦች ፕሮቴስታንቱንም ገለዋል፣ መስጊድም አፍርሰዋል። ጥበትና ዘረኝነት በመሰረቱ ጸረ ሃይማኖት ነው። አውሬ ሃይማኖትና እምነት የለውምና ዜጎቻችን በትሪፖሊ ያረዱት አህዛብ እንጂ ምን ሃይማኖት አላቸው ሊባል ይቻላል። ስለዚህም የቄሮን ሥራ ለመላው ኦሮሞ የጽንፈኞቹን ድርጊት ለሙስሊሙ ህብረተሰብና እምነት ተወራራሽ እንዳናደርግ ከፍተኛ ጥንቃቄ መደረግ አለበት። ዘመናችን ሐሰት ዜና በሰፊው የሚሰራጭበት ጊዜ ነውና ለተንኮለኞች ሰበለባ ሆነን እርስ በርስ እንዳንጎዳዳና አላስፈላጊ ጦርነትም እንዳናደርግ መጠንቀቅ ይኖርብናል እላለሁ። አጼው እንዳሉት ሃይማኖት የግል ነው። አገራችን ኢትዮጵያ ግን ከነ ጃዋርና ወያኔ ውጭ የሁላችንም ናት ሲሉ ኢድሪስ ሐሰን ከሉክሶር ግብጽ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ አዘጋጆችና አድማጮች፣ ዘወትር የምታዘጋጁትን ፕሮግራም ካለንበት ከአዲስ አበባ ሆነን በደንብ በጥራት እየሰማን እየተከታተልን እንገኛለን። ዛሬ ላይ እቺን ደብዳቤ የጻፍኩት ለአንድ አክቲቪስት ነኝ ባይ ግለሰብ ነውና ደብዳቤውን እንድታስነብቡልኝ በትህትና እጠይቃለሁ። ይድረስ በየተደገሰበት ለምትጨፍረውና በአቋም መጽናት ላቃተህ ግለሰብ ታማኝ በየነ ከተደበቅክበት ስፍራ ቄሮን ምክንያት አድርገህ በመብረቅ ፍጥነት የመጣህበት መንገድ የተሳካልህ አልመሰለኝም። ግን ሙከራህን ሳላደንቀው አላልፍም። ብዙዎች ተከፋይ አክቲቪስት ነው፣ ኮሚሽን እየወሰደ ነው የሚያገለግለው ብለው የሚተቹህን አልቀበልም ብዬ ነበር። ምን አለ የተስተካከለ የፖለቲካ አቋም ቢኖርህ። እኔ የምኖርበት ኮልፌ አካባቢ ኢሳትን ስራዬ ብለን ከምንከታተል ሰዎች መሃል አንዱ ነበርኩ። ኢሳትን ደግሞ መልቀቅህን በቢቢሲ ላይ ሰማሁ። በጣም የሚገርመኝ ነገር የኢሳትና ከኢሳት የተገነጠሉ ሰዎች ምንም ነገራችሁ ሊገባኝ አለመቻሉ ነው። እስከማቀው ድረስና ለቢቢሲም እንደተናገርከው በየሀገራቱ ህዝቡን እየለመንክ ገንዘብ እንዳሰባሰብክ ነው። ይሁንና አሁን ላይ የሚወጡ መረጃዎች ገንዘቡ ዲያስፖራ ከመለግሰው ይልቅ ኤርትራ እንዲሁም አሜሪካ የምትሰጣቸው ገንዘብ እንደነበር ያደባባይ ወሬ ከሆነ ሰነባብቷል። ግን ያንተን ቃሉ ሰድና ያ ሁሉ ኢትዮጵያዊ ለፍቶ ያደረ ከመያጠራቀማት ገንዘብ ላይ ለኢሳት መቃናት ድርሻቸውን ላደረገ ሰው ሁሉ እውነት በኢሳት ውስጥ የተፈጠረውን ነገር ማወቅ የለበትም ትላለህ? እንደኔ ሐሳብ ይህንን የማሳወቅ ግዴታ አለብህ። በህዝብስም ገንዘብ ሰብስበሃል አሰባስበሃልና ለምን እንደሆነ ባላውቅም ኢትዮ 360 እና የኢሳት ሰዎች የተለያያችሁ አይመስለኝም ከነ አካቴው። ምን አይነት መንግስት ይኖር ለሚለው እንኳን አቋማችሁ ብዥታ የተላበሰ ነው። ይልቁን ለምን ሁለት ቢሮ እንዳላችሁ እንዲሁም ደግሞ በእውን ኢሳት ውስጥ ነገሩን ሁሉ ሲዘውሩና ሲረዱ አሁንም እየረዱ ያሉትን እንድታጋል ስል በትህትና እጠይቃለሁ። ብዙዎች አብይስር መንበርከክህን በአንተ ላይ እንደ ቅሬታ ይዘው ቆጥረውባል። እኔ የዋህነህ ብዬ ወስጄዋለሁ። የፖለቲካ ጥልቀትህና ዕውቀትህ እይታህን ግን እንደመረምር ገፋፍቶኛል። ያ ከወያኔ ጋር እድሜው ሙሉ የኖረ ቀጣፊ እኔ ታማኝን ሳቅፈው የኢትዮጵያን ህዝብ እንዳቀፍክ ይቆጠራል ብሎ በወሬ ይደለል። ይሄ ቀጥረቀላል። አንተ የሱን ጫማ እንደሳምክ እሱም የበደላቸውን ጫማ ቢስም ምንኛ መልካም ነበር። ግና አገርን እግር በመሳም እንደ ኢሳው ብኩርናህን የሸጥክ ይሁዳ ሆንክብኝ። በማክሰኞ ዕለት የዋሽንግተን ዲሲ ሰልፍ ላይ ተገኝተህ የተናገርከውን ከፌስቡክ አድብጫለሁ። እባክህ ካብይ ተደምረህ ጠፍተህ ነበርና ሰውም ነክቶ ግራ ቀኝ ማየት ጀምሯልና አሁን ተመልሰህ ደግሞ አታወናብድ። የቄሮ ይበቃናል። የሰው ልጅ በገዛ ሀገሩ በገመድ ሲጎተትና ከቀየው ሲባረር ማየት በጣም አሳዛኝ ነው። አንተ ኢሳት ውስጥ ያለህ በብዛት ኢሳት ላይ ሲቀርቡ የማያቸው የደርግና የመይሶን ወጣት ፈጆችን ቦታ መስጠት ብቻ ነበር። ዛሬ ላይ ሱዳን የሽግግር መንግስት በሀገሩ አምጥታለች። የሃፓ ወጣት ከ46 ዓመት በፊት በኢትዮጵያ ይምጣ ያለ በአቋሙ ጸንቶ ዛሬም እየታገለለት ያለ ሐሳብ ነውና ባትደግፋቸው አታደናቅፋቸው። እኛንም የአዲስ አበባ ልጆች ከተማሪ ከአስተማሪ ከወጣት ከሽማግሌው ከእናቶች ከገበሬዎች ከመሐንዲስና ዶክተሮች ከሃይማኖት አባቶች የተውጣጣ የሽግግር መንግስት ህዝባዊ መንግስት እንድናቋቁም እያበረቱን ነውና እንቅፋት አትሁኑባቸው። አሊያ ግን ወንድሜ ታማኝ ለአብይ ያጎነበሰው ሰውነትህ ለዘረኞቹና አጋፋሪዎቻቸው ተጎንብሶ አይሞት ሞት እንዳትሞት ሚናህን ለይ። እናንተ አቋም አልባ ሆናችሁ በተገኛችሁ ጊዜ በቃሉ የጸናውን ለብቻው የቆመውን ኢህአፓን አይታችሁ ትምህርት ውሰዱ። አስቻለው ነኝ ከኮልፌ።
ይድረስ ለፍኖተ ዲሞክራሲ የኢህአፓ ሬዲዮ። የመንግስት አገዛዝ መሪ አብይ በሰሞኑ ንግግሩ ምን ያህል የኢትዮጵያን ህዝብ እንደናቀ በግልጽ አሳይቷል። በአሸባሪው ተዋክቦ ይህን ነፍሰ ገዳይ ማንም አይነካውም አብረን እንሰራለን በሚል የሰማዕትን ደም ረግጧል። በአብይ ለማና ጃዋር መካከል ልዩነት አለ በሚል ራሳቸው ቃሽተው ህዝብን የሚያደናግሩትን አሳፍሯቸዋል። አብረው እጅ ከጓንት ሆነው ግፍ እንደሚፈጽሙም ግልጽ አድርጓል። ከዚህ ወዲህ አብይና ጃዋር ልዩ ናቸው፣ ባለሜንጫው ዲቃላ የራሱ ብቻ አጀንዳ ይዟል ብሎ መቀባጠር በጣም የሚያስገምት ይሆናል። በህዝብ ያደረሱት ጥቃት ከብሔር ልዩነት በተጨማሪ ሃይማኖት ተኮር መሆኑንም ሊደብቁ አልቻሉም። የታወጀው ጂሃድም አጋልጧቸዋል። አብይ ሐረር ሄዶ የተበሰባቸውን ማንነት በቪዲዮ አይተናል። ደፋ ቀና እያለ የቀባጠረው ምንኛ ጃዋርን እየፈሩት እንደመጡ ምስክር ሆኗል። የተፈጀውን አማራ ጋሞና ሌላውንም ይቅርታ ሳይጠይቅ ጃዋርን ሲለማመጥ ነበር። ቄሮን የተዋጉትን አሳዶ መያዝ መቀጠላቸውም ለክፉ ዓላማቸው መረጃ ነው። ለዚህም ነው በአሜሪካ ሰልፍ አድርገው አሜሪካ አብይን እንዲረዳ መፈክር የያዙት አተላዎች ማፈሪያ ሆነው የተወገዙት። ሆዳም በየሰከንዱ ይፈለፈላል። አንዲ ዋርሆል እንዳለውም እያንዳንዱ ደነዝ ለ15 ደቂቃ ዝናር ያገኝ ይችላል፣ ግን አይዘልቅም። ሁሉም ይንቆጣቆጣሉ። ዘረኛውን የኦሮሞ ነኝ ባይ አገዛዝ አጥብቀን እንታገለው ሲሉ አሪዮ ገልግሎ ከኒውዮርክ አሜሪካ ደብዳቤያቸውን አጠቃለዋል። ተከታዩን ደብዳቤ ላኩልን ደግሞ ደስታ መኮንን ከዋሽንግተን ዲሲ አሜሪካ ናቸው። ለፍኖተ ዴሞክራሲ የሬዲዮ አድማጮች መድረክ እንደምን ከርማችኋል እያል ሰላምታዬን ላስቀድም። ግራሞቴ አዲስ ክስተት መጥቶብኝ ሳይሆን የሰዎች ዝቅጣት ልኩ እያስደነቀኝ ነው። እናንተም ስታጋልጡት የቆያችሁት ከርሳ አደር ብርሃኑ ነጋ ጠቅሎ ህዝብን ከከዳ በኋላ ዛሬም የህዝብን መስዋዕትነት ረግጦ ያብይ ጠበቃ ሲሆን ተደምጧል። የኢሳት ሚና በግልባጩ የጃዋር ኦኤምኤን ሚና መሆኑ የተጋለጠ ቢሆንም አልሞት ባይ ተጋዳይ እንዲሉ አዳማጭ ያለው ይመስል ለኢሳያስ ሲሰግዱ ያየናቸው አንባቢዎችን ተጠቅሞ መለፈፉ አልቀረም። ለአብይ ባሪያ መሆኑን ለግብፅም መገዛቱን ያረጋገጠው አንሶት ዛሬ ዘረኞቹ ስንት ነጻ ዜጋ ከፈጁ በኋላ የሽግግር ሂደትን አማራጭ የስልጣን ጥመኞች የስልጣን ቅሚያ ሙከራ ነው በሚል አውግዟል። የጀነራል አሳምነው ጽጌን ግድያ እሱም ባንዳ ምክትሉም በትናቸው ጽጌ መደገፋቸው ይታወሳል። እነዚህ የለየላቸው ጸረ አማራዎች ህዝብ አንቅሮ ተፍቷቸዋልና ውዳቂ ሆነዋል። ራሳቸውን ኢዜማ ብለው ውርውር የሚሉትንም ማራቅና ማግለል ተገቢ ነው። ያ ፈንደድ ብሎ ጫማ ስሞ አገርና ህዝብን ያዋረደውም ቢሆን የጨቋኝ ጫማ መሳብ የህዝብ ባህል አይደለምና አድበስብሶ ብቅ ሊል የሚጥረውን ትቶ አጥፍቼ ነበር ብሎ በይፋ አምኖና ህዝብን ይቅርታ ጠይቆ ቢገኝ ይሻለዋል እንጂ ከገዳዮቻችን ጋር ሸብረብ ብለው ወዲያው ደግሞ ገልበጠን ዛሬ የማንቀበል መሆናችንን ቢራዳው ይሻላል። ለጃዋር 7 ጠባቂና ጥይት የማይበሳው መኪና የሰጡት ሹሞች ለሆዳደሮቹ መልሳቸው ወጉዱ መሆኑን አሳይተዋል። ከመቶ ምናምን በላዮቹ ድርጅቶች 10,000 አባል ቀርቶ የሺን ፊርማ ያገኙምና በጊዜ የቄሮ ሰለባ ከመሆናቸው በፊት ወደ መጡበት ቢፈረጥጡ ይሻላቸዋል ብዬ መክራለሁ ሲሉ ደስታ መኮንን ከዋሽንግተን ዲሲ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ሬዲዮ አዘጋጆችና ለአድማጮች በሙሉ እንደምን ሰንብታችኋል? የመንጋውን ለመንጋው ተተን ወዶ ገቦችና ግልገላ አምባገነኖችን ለማስወገድና ሀገራችንን ለማዳን ወቅቱ የሚጠይቀው አደረጃጀትና አሰላለፍ ማሳመር የግድ ይላል። ምክንያቱም እንዲሁ ባፈተተው ግር ብሎ የሚመጣን ቄሮ መበተን የሚቻለው ከርሱ በላይ ተደራጅቶ ታጥቆና ባላማ ጥራት በመንፈስ ኩሩ ኢትዮጵያዊ ሆኖ መቅረብና ማስተማር ሲቻል ነው። አዲሱ ሹም በራሱ ሊያዘምተው የሚችል ጦርም ሆነ ሊያዘው የሚችል የተደራጀ ኃይል በእጁ እንደሌለው በጋድ እያየን ነው። በሚደረገው ፍልሚያ ውስጥ ጀግና የነበሩ ዘብ እንዲቆሙና እንዲፋለሙም ይጠበቃል። ለዚህ ታሪካዊ ገድል ህዝባችን የሀገራችን የቁርጥ ቀን ልጆች በያሉበት ተናበው እንዲዘምቱም ይጠበቃል። የታሪካዊ ዘመቻን በደንብ ይጠናቀቅ ዘንድ አዝማቹም ሆነ ዘማቹ በሙሉ የሚከተሉትን ብሔራዊ ዓለም አቀፋዊ በሀገራችን ዙሪያ የተካሄዱ ያሉትን ግጭትና የኃይል አሰላለፎች ከግንዛቤ ውስጥ ያስገባ ታክቲክና ስትራቴጂ መንደፍ ትግሉ በድል እንዲቀዳጅ መዘጋጀትን ይጠይቃል። ሀገራችን በመትገኝበት ቀጣና ዙሪያ ያለውን ትርምስና ከዚያም ጋር ተያይዞ ያለውን የኃይል አሰላለፍ በሚገባ ማጤን የሚመጥን የትግል ስልት ነድፎ ጠላትን በኃይል ስልትና በዘዴ ማንበርከክን ይጠይቃል። ዛሬ ሀገራችን ባለቤት የሌላት ለመሆኗ ማወቅና ሀገር ማዳን በሚለው መሪ ቃል ተሰልፎ ብሔራዊ ኃይል ሆኖ መውጣት የግድ ይላል። ሀገራችን ከገጠሟት አደጋዎች ሁሉ ትልቁ የኔ የምትለው መንግስት ወይንም የራሷ የሆነ ብሔራዊ የመከላከያ ኃይል አለመኖሩ ነው። ዛሬ ሁሉም ለየራሱ የክልል ተጠሪ የሆነ ሚሊሻና ልዩ ኃይል እንጂ ሀገር ብትወረር በማዕከላዊ መንግስት ቁጥጥር ውስጥ ያለና ባስፈለገ ጊዜ ለኢትዮጵያ ብሎ ዳር ድንበሯን ለመከላከል በሚያስችል ሁኔታ የተዋቀረ ጦር አለ ብሎ ማመን አይቻልም። ለዛም ነው በአራቱም ማዕዘን እየተካሄዱ ያሉት ዘር ተኮር ግጭቶች በሁለቱም በፌደራል መከላከያ ኃይልና በክልል ልዩ ኃይላት እየተረዱ የሚገኘው። ሀገራችን ውስጥ ያሉ የክልል መንግስታት በየአካባቢው ለሚገኙ ግጭት ሁሉ መንስኤያቸው ራሳቸው መሆናቸው እየተነገረ ነው። ይህ ሁኔታ ከቀጠለ ደግሞ ዛሬ በአለም ሀያላን መንግስታት ድጋፍ በሁለት ጎራ ተከፍሎ እየተናቆረ ያለው የመካከለኛው ምስራቅ ውዝግብ ሰለባ መሆናችን አይቀሬ ነው። ሀገራችን በመካከለኛው ምስራቅ ባለው የኃይል አሰላለፍ ግጭት ተጽኖ ውስጥ ከመደቋ በፊት ህዝባችን እንደ አንድ ሰው ቆሞ ማመጽና ይህን ፍርሃት አፍርሶ የሽግግር መንግስት መመስረት ለነገ የማይባል ብሔራዊ ግዳጅ ነው። ሌላው ወያኔ ሎጂስቲክና መሳሪያም ሆነ ዲፕሎማሲያዊ ድጋፍ ከቻይና መሰሎቹ ሲያገኝ አዲሱ ሹም ደግሞ በአሜሪካ እስከ ወታደራዊ ስልጣና ድጋፍ ያገኛል በምዕራባን ሀያላን መንግስታት በመሆኑ በራሱ ምን ያህል ሀገራችን አደጋ እንደሆነ መገንዘብ የግድ ነው። ዛሬ የምዕራባውያን ብሔራዊ ጥቅምና ዓለም አቀፋዊ የበላይነታቸውን ለማስጠበቅ በሚያደርጉት የመስፋፋት ዘመቻ ውስጥ መጠለፍ ደግሞ ሀገራችን ነገ ብዙ ዋጋ እንደሚያስከፍላት ማወቅ የግድ ነው። ዛሬ በመካከለኛው ምስራቅ የተጀመረው ቀዝቃዛ ጦርነት ትላንት ከነበረው ማለትም ከሶቪየት ህብረትና በአሜሪካ መካከል ከነበረው የመስፋፋት ፖሊሲና የእጅ አዙር አውዳሚ ጦር በምን ይለያል? ሀገራችን በሁለቱ ሀያላን መንግስት በኩል የነበረው ሀገር አውዳሚ ጦርነት ትልቅ ዋጋ የከፈለች ሀገር እንደመሆኗ ዛሬ እንደ ሀገር የሚያስብ መንግስት ቢኖራት ኑሮ እንደገና ተመሳሳይ ስህተት ባልገባን ነበር። በመካከለኛው ምስራቅ ግማሹ ከካታር ግማሹ ከሳውዲ ጋር ተዋድኖ እየተተራመሰ ሲሆን ከካታር ጀርባ የሚገኙት ሀገሮች ቱርክ፣ ኢራን፣ ሶሪያ፣ የመን ሲሆኑ ራሻ ደግሞ ከጀርባ መኖሩ ድብቅ አይደለም። በሌላ በኩል የሳውዲ ግንባር በመባል የሚታወቀው ደግሞ በሳውዲ አረቢያ መሪነትና በአሜሪካ አዝማችነት አረብ ኢማሬት ባህሪንና ሌሎችን ጨምሮ ኢሳያስና የኛው ሹም ደግሞ በአሜሪካ ቀጥን ተዛዝ ግንባሩን ተቀላቅለውታል ማለት ነው። ለዛም ነው ሹሙ በሚሊዮን የሚቆጠር ገንዘብ ከአረብ ኢማሬት ቀብድ ተሸክሞ የመጣው። ወደ ሳውዲም ሄዶ ሌላ ቀብድ ይዞ መምጣቱ ለኢትዮጵያ ጠንቅ መሆኑ መታወቅ አለበት። ዛሬ የሁለቱ ተጣራሪ ጦር ካምፕ ጅቡቲ ላይ አላቸው። ይህ ቀዝቃዛ የዓለም ጦርነት ነገ ምን ሊያመጣ እንደሚችል መተንበይ ይቻላል። ባጭሩ የመካከለኛው ምስራቅና የቅርብ ባህር ዳርቻ በሙሉ እየታመሰ መሆኑና የተረምስ ደግሞ በሀገራችን የውስጥ ጉዳይ ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ መገንዘብ በጣም ያስፈልጋል። በተለይ ደግሞ በአሁን ጊዜ የተሰየመው ግልገል ሹም በቀጥታ በእነርሱ ተጽዕኖ ስር መውደቁ ሀገራችንን ከመቼውም ጊዜ በበለጠ ያለ ባለቤት መቅረቷን ያሳያል። ይህ ተጽዕኖ ደግሞ ሰንሰለቱ ከፔንታጎን ማለትም ከአሜሪካው ወታደራዊ ማዕከል በመሆኑ በራሱ መዘዙ ምን ያህል አደጋ እንዳለው መገመት አያዳግትም። ሳውዲ ባንድ በኩል ካታር በሌላው ጎራ ላይ የተፈጠረው በሚገኙበት ወቅት በሁለቱ መካከል ያለው ፉክክር በመካከለኛው ምስራቅ ተወስኖ የቀረ ሳይሆን የኛንም ያካባቢ እያተራመሰ እንደሚገኝ መታወቅ አለበት። ልብ ብለን ሀገራችንን ከገባንበት ወያና አረንቋ እናውጣት መልክቴ ነው። አመጹ ይፋፋም፣ ሁሉን አቀፍ የሽግግር መንግስት ባስቸኳይ ይቋቋም። መይሳው ነኝ ከምዕራብ አሜሪካ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። ይህን ደብዳቤ በተለያዩ ወቅቶች ኢትዮጵያን ባሉ፣ ሰንደቅ ዓላማዋን ባሉ፣ ነጻነትን ባሉ ለታረዱት፣ በድንጋይና በአጣና ተወግረው ለተገደሉት፣ የሃይማኖታቸው ምልክት በሆነው መስቀል ሳቢያ ግፍ ለወረደባቸው፣ በሴትነታቸው የተለያየ ስቃይ መከራ ለተቀበሉ እናቶቼ፣ እህቶቼና ልጆቼ መታሰቢያ ትሆንልኝ። ይህ እየተፈጸመ ያለው አረመኔያዊ ድርጊት ብዙዎች ትርክት ይሉታል፣ እኔ ግን ተረት ተረት ላይ በተመሰረተ ፍጹም እውነት ባልሆነ ለጥፋት ሆን ተብሎ የተቃኘ ጠባብ የፖለቲካ ግብን ለማሳካት የሚደረግ አገርን የማተራመስ የሽብር ተግባር መሆኑን ከአሰቃቂ አረመኔያዊ ውጤቱ እየተረዳን ነው። ነጋ ጠባ የምንሰማው ግድያ ነው። የዘር ግድያ፣ የመሬታችንን ልቀቁ ግድያ፣ ከመሬታችን ቤተ ክርስቲያናችሁን ንቀሉ ግድያ፣ በምንናገረው ቋንቋ ግድያ፣ መሬታችንን አቋርጣችሁ አትለፉ ግድያ፣ ገበያ ለምን ቆመ ግድያ፣ ሥራ ለምን ሄዳችሁ ግድያ፣ መደብሮች ለምን ከፈታችሁ ግድያ፣ ትምህርት ቤት ለምን ተከፈተ ግድያ፣ ወዘተ ወዘተ የምናየው የምንሰማው ከመሆኑ የተነሳ እየረመድነው መጣንና ሊሰማን በሚገባው ሊያስጨንቀንና በቁጭት ሲያነሳሳን ለማየት አልታደልንም። በአሶሳ ሻቢያ ወያኔና ኦነግ የአማራ ተወላጆች ንግድ ቤቶችን፣ መደብሮችን፣ መኖሪያ ቤቶችን ሲያቃጥሉ፣ ሴቶችና ወንዶችን ሲያርዱ ዝም አል ቀድሞ በአረካ ገበያተኞችን ወያኔ በመትረየስ ሲጨፈጭፍ ዝም አል ቀድሞ በአርባ ጉጉ በበደኖ ወያኔና ኦነግ አማርኛ ተናጋሪዎችን ባሰቃቂ ሁኔታ ሲጨፈጭፉ የለውጥ ሂደት ነው ተብለን ዝም አል ቀድሞና አሁን በወልቃይት በሁመራ በዳንሻ ሰዎች ትግሬነትን በግድ ተቀበሉ ሲባሉ እምቢኝ በማለታቸው ሲጨፈጨፉ ድምጽ ማውጣት አቅቶን ከንፈር መጠን ዝም አል ቀድሞና አሁን ራያዎች በግድ ትግሬነትን አንቀበልም በማለታቸው ሲገደሉ፣ ሲታሰሩ፣ ሲታፈኑ ዝም አል አዋሳ እና ኃይለ ማርያም እነ ሽፈራው ህዝብን ሲጨፈጭፉ ዝም አል በቅርቡ በተገላቢጦሽ የሲዳማ ጽንፈኞች መጤዎች ውጥልን ብለው በአዋሳ በይርጋለም በወንዶ ወዘተ መደብሮችና ሆቴሎችን ሲያቃጥሉ፣ ንጹሃንን ባሰቃቂ ሁኔታ ሲገድሉ ሲጨፈጭፉ ዝም አል በጅጅጋ ካህናትና ምዕመናን እየታረዱ ሲገደሉ፣ አብያተ ክርስቲያናት በእሳት ሲጋዩ እንደ አስጨናቂ ፊልም ቆጥረነው አለፍን። በአጣዬ በማጀቴ በካራ ቆሬ የመደበኛ ጦሩን የደንብ ልብስ በለበሱና በቀይ መስቀል መኪና የታጀቡ አሸባሪዎች በሩምታ ተኩስ ከተማን አናውጠው በርካቶችን ሲገሉ፣ ቤተ ክርስቲያኖችን ሲያፈርሱ ከንፈር መጠን ዝም አል በቤኒሻንጉል ሕፃናት ሳይቀሩ በቀስት በአሰቃቂ ሁኔታ ሲገደሉ የባሰ አታምጣ ብለን ዝም አል ባጋሮ ምዕመናንና ካህናት በዱላ ተወግረው በስለት ታርደው ሲገደሉ እኛ ጋር አልደረሰም ተመስገን ብለን ዝም አል በቡራዩ ለፍቶ አዳሪ የጋሞ ተወላጆች በዘግናኝ ሁኔታ ተገድለው፣ ሴቶቹ ተደፍረው፣ ንብረታቸው ተዘርፎ ደም እንባ ሲያለቅሱ አይኖቻችንን ጨምቀን ዝም አል በሚሊዮኖች የሚቆጠሩ ጌዴዎች በጥይት እየተገደሉ፣ ከብቶቻቸው እየተነዱ፣ ቤቶቻቸው በእሳት እየጋዩ፣ ንብረቶቻቸው እየተዘረፉ ተፈናቅለው ሲሰቃዩ እግዚኦ ብለን ዝም አል አሁን በቅርቡ ለደመራ የወጡ የደብረ ዘይትና በሌሎች ስፍራዎች ሰንደቅ ዓላማ ይዛችኋል ለብሳችኋል ተብለው ሲደበደቡ፣ ሲንገላቱ፣ ልብሳቸው እየተገፈፈ ሲቀደድ ጉድ ብለን ተበሳጭተን ዝም አል በቅርቡ አፋሮች ድንበር ጥሰው በመጡ ኃይሎች መንደራቸው ተወሮ እንደ ቅጠል ሲረግፉ ጉድ ነው ብለን ዝም አል በቅርቡ ለመስከረም 21 ግሸን ማርያም የተጓዙ መንገደኞች አውቶቡሶቻቸው ላይ እየለጠፏቸው የሃይማኖታዊ መገለጫ የሆኑ ስዕሎች በጽንፈኞች ሲቀዳደዱ፣ ሰንደቅ ዓላማ እንዲያወርዱ ሲደረግ ሰምተን ምን ጉድ መጣ ብለን ዝም አል ይህ ሁሉ ሲሆን የትኛውም የሃይማኖት ተቋም ድርጊቱን ማውገዝ ቀርቶ ለሃይማኖታቸው ተከታዮች የጸሎት ጥሪ ሲያቀርቡ አለመሰማቱ እንደ ተለመደው በለውጥ ሂደት የተለመደ ነው በሚለው እሳቤ ውስጥ ሆነው ይሆን? አይመስለኝም። የሃይማኖት ተቋማት በዘረኛው አገዛዝ ዘረኛ ካድሬዎች የተሞሉ በመሆናቸው ያገዛዙን ቀጽታ ዳለማጥቆር እንዲተነቀቁ የሚሰጣቸውን መመሪያ እየተበቁና እየራዱ ከፈጣሪ ይልቅ ለገዢዎች ቁንጮች እየሰገዱ እነሱን እንደ ጣዖት ያመለኩ በመሆናቸው ነው። ፈራን ሌላው ቀርቶ ለፈጣሪያችን ድምጻችንን አውጥተን ክፋትን ግድያን አጥፋ ብለን መጸለይን ፈራን። ካሳለፍነው ሳምንት አንስቶ በሃይማኖትና በማንነት በገጀራ በመንጫ በጥይት በቦምብ ተጨፈጨፍ በድንጋይ በዱላ በርግጫና በጥጫ ተወገርን። አብያተ ክርስቲያናት በድንጋይ ተደበደቡ። ምእመናን በማህተባቸው ተወገሩ። የክርስቲያኖች ሆቴሎች መደብሮች መኖሪያ ቤቶች ተነጠሉ። በእሳት ተቃጠሉ። ባለ ንብረቶቹ ከነቤተሰቦቻቸው ጋር ባሰቃቂ ሁኔታ ተገደሉ። አብያተ ክርስቲያናትን ሙጥኝ ብለው የተጠጉ በረሃብ በቁርና በበሽታ እየተሰቃዩ መሆናቸውን ሰምተን ከንፈሮቻችንን መጠን ዝማል። መንገድ አይዘጋም ሰላም አይደፈርስም ብለው በቄሮስም ከመጠሩ አሸባሪዎችን የተፋለሙ እየታፈኑ በመታሰር ላይ መሆናቸውን ሰምተን ምን ጉድ ነው ብለን ዝማል። ይህ የሆነ ባለበት የኦርቶዶክስ ቤተክርስቲያን ለመጀመሪያ ጊዜ የሶስት ቀን የምህላ ጸሎት አወጀች። አስቂኝ ሆኖ ሰነበተ። ልብ በሉ ቤተክርስቲያኗ የቱን ያህል በዚህ በጠነባ የዘር ትብታብ እንደተተበተበች የሚያሳየው የምህላዋ ቁጠባ ነው። የጎንደር ሀገረ ስብከት ግን ከዚህ አርመንያዊ ድርጊት ቀደም ብሎ የአርባ ቀን የምህላ አዋጅ ማወጁን ሰምቻለሁ። ሌላው ልብ ልንለው የሚገባው እንዲህ የመሰሉ በቋንቋና በጎሳ የተመሰረቱ ጥቃቶች በማያሻማ አገላለጽ የሽብር ጥቃቶች መሆናቸው ሊጠቀስና ሊወገስ ሲገባው ከኢህአፓ በስተቀር ማንም የፖለቲካ ድርጅት ድምፁን አለማሰማቱ ሰልፉ ከህዝብ ጋር ላለመሆኑ ማስረጃ ይመስለኛል። ለለውጥ ተብየው ደም አፋሳሽ ጨረባ እቅዱን በመንደፍ ሁለት ጽንፈኛ ቡድኖች ሲፋጩ እያስተዋልኩ እንደ በጎ ጉዳይ ያውም በሁለቱም ወገኖች የሰጧቸው የአገራችን ጥንተ ጠላቶች መሆናቸው እየታወቀ እና እየደረሰ ባለው እልቂት የድርሻቸውን መስቀል መሸከማቸው የማይቀር ነው። በቅርቡ ለመጀመሪያ ጊዜ እሬቻ የተካሄደው በጉራጌ ነበር እያሉ ያሉት ተረት ተረታቸው በቀላሉ መታየት የለበትም። ይህ ተረት ወልቂጤን ኬኛ፣ ቡታጅራን ኬኛ፣ አጣዬን ኬኛ፣ ድሬዳዋን ኬኛ፣ ሐረር ኬኛ፣ ቡሬን ኬኛ፣ ወልዲያን ኬኛ ወዘተ ከሚለው ቡቱቱ ተረት ጋር የሚዛመድ ነውና አጥርን እያጠበቁ በንቃት መጠበቅና ዘረኛ መርዘኞቹን በመርዛቸው መርዞ የምሳቸውን ማቅመስ የሁላችንም ግዴታ ሲሆን ካሁን በኋላ ሁላችንም ዘብ ልንቆም ይገባናል። በነገራችን ላይ አንዳንድ አወናባጆች አገዛዙ ከእንዲህ ያለው መከራ እንደሚታደግ የሚያወሩት አጋንንት ወደ ጽድቅ ይመራሉ እንደሚለው ያለው ወልጋዳ ሐሳብ ነውና አንቀበለው። በዚህ እየተፈጸመ ባለው የህዝብ ደም ማፍሰስ አርመኔ ድርጊት ወያኔ፣ ኦነግ፣ ኦዴፓ፣ አዴፓና ሸሪኮቻቸው አሁን ደግሞ ተደማሪ ተንበርካኪ ነን የሚሉት ሁሉ በደማችን የተነከሩ ናቸውና የኢትዮጵያ እና የህዝብ ደመኞች ናቸው እንጂ ወዳጅነት የላቸውም። አንዳንዶቹ ስያሜያቸውን 10 ጊዜ ቢቀያይሩ ምግባርና ተግባራቸው ሙሉ በሙሉ ጸረ ህዝብ ናቸውና ምን ቢለፈልፉ ከመቀጣጠፍ ውጭና አገራችንን ለጠላቶች አሳልፈው ከመስጠት ባለፈ ፍረቢስ ናቸውና ጠላቶቻችን ናቸው። ለዚህ አርሜኒያዊ ጭፍጨፋ ሊሰጥ የሚገባው ምላሽ እየተደራጁ የቀበሮ ጉድጓድ እየማሱ ወደማይቀረው ፍልሚያ መግባት ነው ላለው። የኢትዮጵያ ወጣቶች ወይ ለውጥ መጣ ብለው ጫጫታ ሲያደምቁ ቀኝና ግራችሁን በሚገባ ሳትመለከቱ እንድታጨበጭቡ ያደረጓችሁ አሁን ምን እየሰሩ እንደሆነ የምታውቁት ነው። ከዘረኛ አገዛዝ ጋር ተስማምተው የአማካሪነት ወንበር ተሰጥቷቸው የፈለጉትን በወንበር ላይ መቆፈስ አግኝተዋል። እናንተ ግን አዲስ አበባ የሁላችንም ናት ባላችሁ፣ ስራ የማግኘት ሰብአዊና ዴሞክራሲያዊ መብቶቻችን ይከበሩ ባላችሁ፣ አያት ቅድመ አያቶቻችሁ በደንብ አጥንቶቻቸው ያስከበሯትን ሰንደቅ ዓላማ በማፍቀራችሁ በነጻነት ሐሳባችሁን ለመግለጽ በመንቀሳቀሳችሁ፣ ግድያ፣ መፈናቀል፣ ዘረኝነት ይቁም ባላችሁ፣ በዱላ ተነርታችሁ፣ በጥይት ተገድላችሁ፣ እየታፈናችሁ፣ ታሰራችሁ፣ በአንድነት ታግለን ይህን የጎሳ ፖለቲካ ከስር መሰረቱ ከነሰን ቆፉ መንግለን እስካላግ ሶገድነው ድረስ የግፍ ጅራፍ ይወርድብናልና በቃ ብለን አመረን እንታገል። እየተገደሉ ያሉት ወንድም እህቶቻችን እናት አባቶቻችን ናቸው። ይያቀጠሉን ያለው ዝም ካልን ተንኳክቶ በያለንበት መድረሱ አይቀርምና እንታገል። እናንተ ወጣቶች በየትኛውም የዓለም የለውጥ ታሪክ የለውጥ አንቀሳቃሽ ኃይል ወጣቱ ነውና ታግላችሁ ያገራችንን አንድነት አስከብሩ። ስርዓት ባለው ሁኔታ በሚስጥር መከሩ። በያላችሁበት መንደራችሁን ለማስከበር ከታላላቆቻችሁ ጋር በሚስጥር መከሩ። ዘረኛ ጣራቶቻችን እየፈጸሙብን ያለው የፈሪ የቦቅቧቃር ምጃ ለመሆኑ ክርክር ባይኖረውም እየደረሰብን ያለው ጉዳት የሚጣጣል አይደለምና አገርና ህዝብን የማዳን አደራ ተደቅኖባቸዋል። እኛም በየትኛውም የእድሜ ክልል የምንገኝ ሴቱም ወንዱም አብረናችሁ እንማከር። ዛሬ ጠንስሱ፣ ነገ ድል እንድናገኝ። በእኛ የተባበረ ትግል ኢትዮጵያ ታፍራና ተከብራ በአንድነቷ ጸንታ ትኖራለች ሲሉ ይህን መልእክት ያስተላለፉልን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ውድ የፍኖተ ዲሞክራሲ አዘጋጆች በቅድሚያ ፍቅሬንና አክብሮቴን የምትገልጸውን ሰላምታዬን አቀርብላችኋለሁ። ጨቋኝና ዘረኛ አገዛዞች ከመከላከያቸውና ከደንነታቸው በተጨማሪ መገናኛ ብዙሃን የሚባሉ ተቋሞቻቸውን በመጨቆኛ መሳሪያነት ይጠቀማሉ። ላሰቡት እኮ ዓላማና ተግባራቸው ስኬት ይሆኑ ዘንድ በህዝብ ውስጥ ይበትኗቸዋል። የአዲሶቹ ሽሞች አወዳሽና አሞካሽ ሆኑ ከሰባ በላይ የሚገመቱ ጋዜጦች፣ ሬዲዮኖችና ቴሌቪዥን ጣቢያዎች ይገኛሉ። ከነዚህ በተጨማሪም እንደ ጀርመንና የአሜሪካን ድምጽ ሬዲዮኖችና የኢሳት ቴሌቪዥን ጣቢያዎችንም እንዳሉ መዘንጋት የለብንም። ሁሉም ከመንግስት ተብዮቹ የተለየ መረጃ ብዕር አንደበትና አመለካከት የላቸውም። እርግጥ ነው የስም ልዩነት አላቸው። የስርጭት ጣቢያዎቹ የመገኛ ቦታና የባለቤት ልዩነትም አላቸው። በሚናገሩትና በሚጽፉት ላይ ግን ሁሉም ተመሳሳዮች ናቸው። ፍኖተና በጣት የሚቆጠሩ ቢሆኑም ለሀገራቸውና ወገናቸው እየሰሩ ያሉ ተቋማት፣ ቡድኖችና ግለሰቦች በቅድሚያ አመስግኜ በዚሁ ቀጥሉ የሚል ሐሳብ አለኝ። ውድ ፍኖተዎች፣ ኢትዮጵያ ሀገራችን በዘረኞች እየተሸነሸነች የዜጎቿ ሰብአዊ ክብር ሲዋረድ፣ ነጻነታቸው ሲገፈፍ፣ የእርስ በርስ እልቂት በየቦታው ሲጫር፣ ሀገሪቱ መንግስትና ህግ አልባ ሆና ባለችበት ዘመን ማንንም መውቀስ ባላስፈለገ ነበር። በዚህ የጭንቅ ወቅት ሁሉም ኢትዮጵያዊ ባለው አቅምና ዕውቀት ኢትዮጵያን ከጥፋት ዜጎቿን ከእልቂት ለመታደግ የሚከፈለውን ሁሉ መስዋዕትነት መክፈል የዜጎች ሁሉ ግዴታ ነው ብዬ አምናለሁ። ይህ ደግሞ እምነት ወይም መብት ብቻ ሳይሆን ግዴታም ጭምር ነው። ሀገራችን ዛሬ በደረሰችበት አስከፊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ተጨባጭ ቀውስ ውስጥ ስለመግባቷ ሀገር ወዳድ ኢትዮጵያውያን የገዢ ስርዓቱንና የሚመለከታቸውን ወገኖች ሁሉ ለመውቀስ ሲነሱ ስር ሰደድ እውነትን ይዘው ነው። ተወደደም ተጠላም ምንደኛና ዘረኛ ምሁራን እንዲሁም መገናኛ ብዙሃን ተብዮች በሀገራችንና ህዝባችን ጉዳይ በታሪክም በሞራልም ተጠያቂዎች ናቸው። የማይወደሰውን መታገል ሲገባ ያወደሱ ሀገር ገዳዮችን፣ ሀገር አድኖች፣ ባንዳዎችን ጀግና፣ የህዝብ ስልጣን ዘራፊዎችን የለውጥ ሐዋርያዎች፣ የባዕድ አገልጋዮችን የሀገር ተቆርቋሪዎች ወዘተ ያሉ ያወደሱና ዛሬም እያወደሱ ያሉ መገናኛ ብዙሃን ጥቂት የሚባሉ አይደሉም። መገናኛ ብዙሃን ተብዮች የለውጥ ኃይል ይያሉ መገናኛ ብዙሃኖች የሚዘግቡልን ጠላቶቻችንን መሆኑን ዛሬም መካድ አይቻላቸውም። አዲሶቹ ሽሞች ክርስቲያንና አማራን በሚንጫል የሚሉ ጽንፈኞችን በክብር ጋብዘው ዛሬ ያመሱን ያሉት ካለማወቅ ያደረጉት ሳይሆን ሆነ ብለው በውስጥ ተመሳጥረው በአደባባይ ግን የተለያዩ መስለው በመታየት ያደረጉት ያሉ ትልቅ ሴራ ነው። እነጆርና ሌሎች ጸረ ኢትዮጵያ ኃይሎች በነፍስ ወከፍ ከ15 በላይ የሚገመት የጥበቃ ኃይል እንደተመደበላቸው ከሰሞኑ ባይናችን ያየነ በጆሮአችን የሰማነው እውነት ነው። የኢትዮጵያ ህዝብ ለራሱ ደህንነት ተጠባቂ የለው ለጠላቶቹ ግን ሀብቱ ይዘረፋል። ዘረኞችና ጽንፈኞች በኢትዮጵያ ህዝብ አንጥራ ሀብት እየተደራጁና እየታጠቁ ኢትዮጵያን እንዲያፈርሱ ዜጎቿን እንዲያተራምሱ የሽብር ተግባር እንዲፈጽሙ ከወንጀለኞች ጋር ከመሞዳሙድ የበለጠ መንግስታዊ ወንጀል የለም። በሌላ በኩል አዲሶቹ ሹሞች የለውጥ አምካኝነታቸው ዘራፊነታቸው ሲነገራቸው መስማት ያልፈልጉ የስሙር ተብዮች በየቀኑ የነ ዶክተር አብይ የለውጥ ሂደት ከግብ እንዲደርስ እንደመር ይያሉ ካልቃጁ የሚያማቸው የሚመስላቸው መገናኛ ብዙሃን ዛሬ መማር ያልቻሉ ነገም ለመማራቸው ያጠራጥረኛል። የ28 አመታቱ የውያኔ ኢሃዲግ ማዋቀር ከታችኛው እስከ ላይኛው የስልጣን ርከን ድረስ በተዘረጋበት የሰራተኛ ቅጥርና ምደባ በዘር ላይ የተመሰረተ ይሆንና ይበልጥ እየተከበረ ባለበት የዘረኝነት አውሬነት በከፋ ሁኔታ በኢትዮጵያ በለውጥ ሂደት ላይ ነጭ እያሉ በቴሌቪዥን ሬዲዮኖች መዘገብ ለሀገራችን መርገምት እንጂ ለውጥ ሊባል አይችልም። እስኪ የሰሞኑን የመንጋ ሽብርን ከመከላከያው ከፖሊስና ደህንነት ጋር ያላችሁን ቁርኝት እንመልከት። በተለያዩ አካባቢዎች ህዝብ በወያኔ ኢያዲግ ተጠምቀው ያደጉ ጠባቦች ህዝብን ሲገድሉ ንብረት ሲያቃጥሉ በመስጊድና ቤተክርስቲያኖች ላይ እሳት ሲያነዱ የፌደራል ፖሊስ የሚሰጠውን የተለመደና የተጃጃለ ምላሾችን እንመልከት። አልሰማንም አላየንም ብለው ሽምጥጥ ማድረግ አንዱ መልሳቸው ሲሆን የክልል መንግስት ተብዮ ከአቅማችን በላይ ነው ስላላለን መግባት አንችልም ሌላው ምላሻቸው ነው። ጸረ ህዝብ ተግባራቶች የሚፈጸሙት ግን በልዩ ኃይሎችና በመንጋ ዘረኞች ጋር በመቀናጀት ነው። በመጨረሻ ለኢትዮጵያ ህዝብ የማስተላልፈው መልእክት ቢኖር ያውሪነት ባህሪን በውስጣቸው አስረጸው የተነሱ መንጋ ዘረኞች ህሊና ቢሶች ናቸው። ህሊና ቢኖራቸው ኖሮ ሰላማዊ ህዝብን ጠላት አድርገው ባልጨፈጨፉ ንብረቱን ባላወደሙበት ነበር። እነዚህን ጸረ ሀገርና ጸረ ህዝብ ቡድኖችን ማሸነፍ የሚቻለው በተግባር የህዝብ ትግል ሁሉን አሳታፊ የሆነ የሽግግር መንግስት ሲቋቋም ብቻ ነው። ስለዚህ ለዚህ የሽግግር መንግስት መስረታ ተባብረን እንታገል ያለ ጥርጥር ዘረኞችን እናቸንፋቸዋለን። ደብሪቱ ጉተማኔ ከደብረ ዘይት
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች በቅድሚያ እንደምን ከርማችኋል ይያልኩ የከበረ ሰላምታዬን ለሁላችሁም አቀርባለሁ። ፈረንሳዮች እንደ ወያኔ ላለው ድፍን ዘረኛ ቡድን የምትመጥን ድንቅ አባባል አለቻቸው። ያህያን ጭንቅላት በሳሙና ለማጠብ መሞከር ሳሙና ማበላሸት ነው ይላሉ። ወያኔ በርግጥም የሚነገረውን ሁሉ የማይሰማ መስማትም የማይፈልግ ድፍን ራስና ህሊና ቢስ ነው። ወያኔ ከደደቢት በረሃ ሲጸነስ ጀምሮ የወጠነው ጸረ ኢትዮጵያ፣ ጸረ አማራው ህዝብ፣ ጸረ ኦርቶዶክስ ተዋህዶ በጥቅሉም ጸረ ኢትዮጵያና ጸረ ኢትዮጵያዊነት አቋሙ እንዳሰበው ከግብ ባለመድረሱ ያቃዣዋል ያስጓራዋልም። ከመቀሌ የመሸገው የወያኔ ገዢ ቡድን አሳፋሪ የሆኑና ታሪክ ሊረሳቸው የማይችሉ በርካታ ሴራዎችን እየጎነጎነ ነው። ድመት ምን ብታረጅ ወይም መንኩሳ ቆብ ደፋም አመሏን አብረሳም እንዲሉ እነስብሃት ከሞት አፋፍ ላይም ሆነው ጸረ ኢትዮጵያ አቋማቸው ሊቀየር የማይችል መሆኑን ከመቀሌ ተጎልቶ እየነገረን ነው። እነስብሃት አባይ ፀሐይ ስዩም መስፍን ወዘተ የኢትዮጵያን ህዝብ እየዘረፉ ውስኪ ሲራጩ የጮማ ብስናት ሲያገሱ የኢትዮጵያ ህዝብ እየታረዘ እየተጠማና እየተራበ 28 አመታት ማሳለፉን እነሱ ቢረሱት ተጎጂው የኢትዮጵያ ህዝብ የሚረሳው ሊሆን አይችልም። የሌላውን የኢትዮጵያ ህዝብ ችግር ወያኔዎች ጆሮ ይሰጡታል ይስማቸዋል ብለናን ገምተም የትግራይ ህዝብ በወንጀል ተግባራቸው መደበቂያና መሸሸጊያ እንዲሆናቸው ብለው ከመቀሌ መሸጎታቸው ጊዜያዊ እንጂ ዘላቂ ሊሆን እንደማይችል ነገ ከነገ ወዲያ የምናየው ይሆናል። የትግራይ ህዝብ ምን አተረፋችሁልን? በስማችን እየነገዳችሁ ከወገኖቻችን በሰላም እንዳንኖር አደረጋችሁን ብሎ አንገታቸውን አንቆ ለፍትህ የሚያቀርብበት ጊዜ ሩቅ አይሆንም። ያይት መስከራ ድምብት እንዲሉ በመቀሌ ጽፈት ቤት እንዲከፍቱ በገንዘብ የሚገዟቸውን ጽንፈኞች ጠባቦችና ጸረ ኢትዮጵያ ኃይሎችን በመቀሌ እየጠሩ ጸረ ኢትዮጵያ ጸረ ሰላም ዱለታቸውን እንዲያቆሙ መጠየቅም መታገልም ለትግራይ ህዝብ ጊዜው የመሽ አይደለም። የኦሮሞ ወይም የቅማንት ህዝብም ከጸረ ኢትዮጵያ ኃይሎች ከእነስባት ጋር የሚደረግ ጸረ ኢትዮጵያ ዱለታን በጋራ መታገያ ጊዜው ዛሬ ነው እንላቸዋለን። ኢትዮጵያ የተፈጠረችው እንደነስባት ወይም በቀለ ገርባ ወይም ጃዋር በመሳሰሉ ዘረኞችና ጠባቦች አመለካከት በተጠናወታቸው ያስተሳሰብ ድሆች አይደለም። ኢትዮጵያ ባርቆ አሳቢዎች በኢትዮጵያዊ አንድነታችን ኢትዮጵያን እንገነባለን ብለው ደምና ጥንታቸውን ባፈሰሱና በከሰከሱ ብርቅዬ ጀግና አያትና ቅድመ አያቶቻችን የተፈጠረች አገር ናት። ከሞያሌ እስከ ራስ ጋሳር፣ ከኢትዮጵያ ሶማሌ እስከ ጋምቤላ ጫፍ ያለው መሬት የኢትዮጵያዊ ሀብታችን ነው። በሁሉም የኢትዮጵያ ምድር የጋምቤላው፣ የሶማሌው፣ የወላይታው፣ የአፋሩ፣ የአማራው፣ የኦሮሞው ወዘተ ደም ፈሶበታል፣ አጥንትም ተከስክሶበታል። ይህ የአያት ቅድመ አያቶቻችንና የኛው እውነተኛ የታሪካችን አሻራ ነው። ይህ ሲባል ግን የኢትዮጵያ ታሪክና ዜጎቿ ያለፉበት ታሪካዊ ሂደታቸው አልጋ ባልጋ እንዳልነበር አንረሳውም። ታማኝነትና ክህደት፣ ባንዳነትና ጀግንነት፣ ጨቋኝና ተጨቋኝነት፣ ድህነትና ሀብታምነት ወዘተ በተቃርኖም ሆነ የተስተናገደበት ያለፍንበት ታሪክ መሆኑ አይረሳንም። ዛሬም አዲስ ነገር አልተፈጠረም። ዘረኞችና ጠባቦች፣ አገራዊና ዴሞክራሲያዊ ኃይሎች ኢትዮጵያን እናፍርስና ኢትዮጵያን በዴሞክራሲያዊ መፍትሄ እንገንባ ወዘተ ከሚሉ ንቅንቆች ውስጥ ነው ያለነው። ኢትዮጵያ ህዝብ ሁሉንም የጥፋት ተግባር እንደመመጣጡ የመመከትና ከዳር የማድረስ ባህሉም አቅሙም አለው። ወያኔ፣ ኦነግ፣ ብአዴን፣ ኦህዴድ፣ ደህዴንና ሌሎች ጠባብ ቡድኖች ኢትዮጵያና ዜጎቿ ዛሬ ለደረሱበት ምስቅልቅል ችግሮች በዋነኛነት ተጠያቂዎች ናቸው። ትልቁ ጥያቄ ሁሉም እንደ ወያኔ የለየለት የኢትዮጵያ ህዝብ ጠላት ሆነው ይቀጥላሉ ወይስ ወደ ወገናቸው የኢትዮጵያ ህዝብ ይመለሳሉ የሚለው ነው። ከወያኔ ተላላኪነትና ዓላማ አራማጅነት ራሳቸውን ያጸዳሉ ብሎ መገመት ስህተት ነው። የኦነግን፣ የነበቀለ ገርባን፣ የነጃዋርን ለወያኔ ሸብር ረብ ያስተውሏል። ወያኔ ጸረ ኢትዮጵያና ጸረ አማራ እንዲሁም ጸረ ኦርቶዶክስ አቋሙን የበለጠ ለማጠናከር፣ ውህደቱን ትብብሩን ይበልጥ ለማጠናከር ደፋ ቀናውን ይዟል። ወያኔ ይህን የተባባሪን ጥሪ ለኤርትራ ህዝብ ሲያስተላልፍ የኢትዮ ኤርትራ ጦርነት ዋዜማ ላይ ሆኖ በተለያዩ የኢትዮጵያ አካባቢዎች ይኖሩ በነበሩ ኤርትራውያን ላይ የፈጸመውን ዘግናኝ ተግባራት እሱን ደረሳው እነሱም ይረሱታል ብሎ ወይስ መከራውንና ግፉን የተቀበሉት ኤርትራውያን ሁሉ አልቀዋል ብሎ ገምቶ ወይስ አቅረቢስነቱንና ህሊናቢስነቱን ገላጭ ተግባሩ ነው ወዘተ ለሚሉ ጥያቄዎች ምላሹን መስጠት የሚችለው ወያኔ ብቻ ነው። ይህ ተግባር የወያኔን ህሊናቢስነትና ወራዳነት ገላጭ እውን ወያኔና የትግራይ ህዝብ የወያኔ ገዢዎች እንደሚሉት አንድ ናቸውን? የአንድ ሳንቲም ሁለት ገጽታዎች ናቸውን? ለትግራይ ህዝብ የሚቀርብ ፈታኝ ጥያቄ ነው። የኦሮሞ ህዝብም ቢሆን ኦነግና ጀሌዎቹ የክህደት ተግባር የተጠናወታቸው እንደነበሩና ዛሬም ከዚያው ጸረ ኢትዮጵያና ጸረ ሰላም ጎዳናቸው ፈቀቅ ያላሉ መሆናቸውን በእርግጠኝነት መናገር ብቻ ሳይሆን ተግባራቸውም ያሳያል። የዘረኝነትና ጠባብነት ልክፍ ታማሚዎችም ሆናችሁ ቡድኖች ወክለናል ለምትሉት ብሔር ብሔረሰባችሁ ጭምር በሽታዎች ናቸው። ይህን የሀገር ህመም እየመረመሩና እያጤኑ ተመለሱ፣ ከጥፋታችሁ ታቀቡ ሊባሉ ይገባል። ለዚህም ደግሞ ምሁራን፣ ሽማግሌ ድሮ ቀረ እየተባለ የሚፈዝባችሁን ለመመለስ ትልቅ ድርሻ ይጠበቅባችኋል ሲሉ ደብዳቤያቸውን ያደረሱን ደረጀ ደገፋው ከደብረ ብርሃን ናቸው። Thank you. አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። እልቂት ጋባዦች ማለቃቸው አይቀርም። የሐሙስ መስከረም 22 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ሐላፊነት የጎደላቸው ጠባቦች በአሁኑ ጊዜ ህዝብን እርስ በርስ ሊያጋጩ እየጣሩ ናቸው። ከተሳካላቸው መላ አፍሪካን የሚያቃውስ ክስተት አለው ይለናል። በለስቀናን ብለው ተወጥረው የፈለጉትን ሁሉ የሚያደርጉ የመሰላቸው አሉ። እይታቸው ጠባብና የተሳሳተ ነው። የሚያስገርመው ትላንት ነገር አለሙ ገብቶናል ነቅተንባቸዋል ሲሉ የተደመጡ ቀኝ ኋላ ብለው ሹሙ ጠባብ ብሔረተኛ አይደለም እንወደዋለን ሲሉ መስማታችን ነው። ሹሞቹ በሞላ ዘረኞችና ጠባቦች ናቸው። የግብ ስራቸውና በተለይ ጸረ አማራ ጸረ ኢትዮጵያ ድርጊታቸው እንደሚያሳየን ፖለቲከኞችን በድርጊታቸው እንጂ በዲስኩራቸውና መልካቸው ልንደግፍ ሆነ ልንቃወም ከተነሳን አገራችንን ለቀውስ መዳረጋችን የማይቀር ነው። ወያኔ ለክፉ ቀን ብሎ ፈንጂ አጥምዶብን ቆይቷልና ዛሬ በየቦታው ሎሊዎቹ ተነስተዋል። የቀማንት ኮሚቴ፣ ቤኒሻንጉል ታጣቂዎች፣ ኦሮሞ ጽንፈኞች ሁሉ ከመቀሌ መዘወራቸው ለማንም ምስጢር አይደለም። ጽንፈኞች መቀሌ ሄደው ከወያኔ ጋር መመሳጠራቸው መረጃ ነው። ጸረ ህዝቡ ስብሐት ነጋ ኦነግን ተቀብሎ አስተናግዶም ባንዲራቸውን ሲያውለበልብ መታየቱ ቀልድ አይደለም። ወያኔ በቀማንት ጉዳይ ጣልቃ ገብቶ ጸረ አማራዎችን አስታጥቆ በአማራው ላይ ማስነሳቱ ላይ በቃው አማራው ቀማንትን ገደለ በሚል ሽፋን ጎንደር ላይ ወረራን ዝቷል። የነ ደብረ ጽዮን ድንፋታ ይዘቱ የሽሮ መሆኑን ሁሉም ያውቃል። ያበዱ ዘረኞች በአማራውና ትግሬው መካከል ግጭት ከፈጠሩ ውጤቱ የሚለበልባቸው እንደሚሆን ከወዲሁ መንገር ማስጠንቀቅ እንፈልጋለን። ሹሞቹም በንዝህላልነት በጀመሩት ከቀጠሉና ህዝብ ላይ ዱርዮችን ካዘመቱ በጥቂቱ በድሬዳዋ ካገኙት ቅጣት በላይ የሚያገኙና መቀመቅ እንደሚገቡ ጥርጥር የለውም። ህዝብ በመደራጀትና በመታጠቅ ላይ ነው። ቁጣውንም እያፋያቸው ነው። የሁኔታውን መራርነት ተገንዝበው ከወንጀልና ፋሽስታዊ ዘር ማጽዳት ከተቆጠቡና አገር አፍራሾችን በቁጥጥር ካስገቡ ማለትም ዘረኛ ፖለቲካቸው ካከተመ ምናልባት ምህረት ሊወርድላቸው ይችላል። የኢትዮጵያ ህዝብ ማሪ ነውና አለ ብለው በዘረኝነት ከቀጠሉ ህዝብ ተደራጅቶ ራሱን ሲከላከል ለሚደርሰው ጉዳት ሁሉ ተጠያቂ ራሳቸው ይሆናሉ። ቁልጭ ብሎ ማን ምን እንደሆነ እየታየ ባለበት ነገርን ሊያምታቱ ሹሞቹን አገር ወዳድ ብለው ሊያቀርቡ ደፋ ቀና የሚሉት አሳዛኝ ከንቶች ሆነው ይጋለጣሉ። ሹሞቹ ሁኔታውን የሚያዩት በዘረፍ ዘረፍ ነው። ምክር አይሰሙም ካልተባለ በቀር አሜሪካ የሰጣቸው አማካሪዎች ራሳቸው አስተማሪ የሚያስፈልጋቸው ናቸው። አሜሪካ አፍሪካን ከመበዝበዝ አንጻር ያላት አቋም ለተጨባጩ ሁኔታ ባዳ እንዳደረጋት ቆይቷል። የኢትዮጵያን ሁኔታማ ጭራሽ መረዳት አቅቷቸው ነገሮችን ሲያደባልቁና ሲደነብሩ አገራችንንም ሁሌም ጎጂ እንደሆኑ አሉ። የድሮን ትተን በ1997 ዓ.ም ምርጫና ግድያ ጊዜ የያዙትን አቋምና አሁንም ትግላችንን ለማፈን ሹሞቹን ያመጡብንን ማየት መገንዘብ ብቻ ይበቃል። ትግላችንን ስንገፋ ይህን እንቅፋት በእይታችን ማስገባት የግድ ይሆናል። ዛሬም እስር ቤቶች ሞልተዋል። ሕፃናት የመንገድ አዳሪ ሕይወት አይሉት ሞት እንዲኖሩ ተገደዋል። መብት ያለ ሁሉ ይረገጣል። ጋዜጠኞች ይታሰራሉ። አገር ወዳድ ድርጅቶች ሕገወጥ ተብለው በስማቸው ቅራሪዎች ሊፈነጩ ተፈቅዶላቸዋል። እነ መምህር አግማሴ በርካታ የሀባዎች ደብዛቸው እንደ ጠፋ ነው። ጋጠወጥ ዘረኞች ሁር ተለቀዋል በሕዝብ ላይ። ብዙ ሚሊዮኖች የሚመገቡት እጅጅ ያለ መራራ ዲስኩር እንጂ ምግብ አይደለም። ዘረኞች የኢትዮጵያን ግብዓተ መሬት እያዘጋጁ ነው። አይኑን ለከፈተ ያለው አስከፊ ሁኔታ አደጋ ግልጥ ብሎ ይታያል። እይታው ከእንብርቱ ማለፍ ያቃተው ሹሞቹን አገር ወዳድና ተአምር ይያለ አገሩን ለከፈ አደጋ ያጋልጣል። ንግግርና መድረክ የተፈቀደውም ታሪክ ላወገዛቸው ባንዳ ነፍሰ ገዳዮችና አማራና ክርስቲያንን እረዱ ለሚሉ በመንሊክ ስም ብርክ ለሚይዛቸው ቡከን ቅራቅምቦች ነው። የኢትዮጵያን ውድቀት ለማየት ያሰፈሰፉት ጠላቶቿ ጥቂት አይደሉም። ይህን በተመለከተ ሁሉም ግንዛቤ ሊይዝ ይገባዋል። ደመላሽ ያጣች አገር ሆና እንጂ እንዴት በጠላትነት የፈረጇት ቢሊዮን ረዳናት በሚል ሲበዘብዟት ዝም ይባላል? ህዝብ እኮ ዛሬ አፉን ደምደም እያለው የመጣው ወገኑ ሲጨፈጨፍና ቆልቆል ሲሰቀል፣ የእምነት ቦታው ሲቃጠል፣ ቄሶችም ሲገደሉ፣ ሚሊዮኖች ሲፈናቀሉና ወንጀል በዋሳ በጭልጋ ሲስፋፋ በማየቱ ነው። ትግስትም ልካለው የተባለውን ያስታውሷል። ለኢትዮጵያ ስርየት የሚመጣው ከደመቢሱ ሹም ሳይሆን፣ ከሻቢያና ባዳን ሳይሆን፣ ከገለማው የኢህአዴግ የምርጫ ባልት ሳይሆን፣ ከራሱ ከኢትዮጵያ ህዝብ ጸረ ወያኔ ጸረ ኢህአዴግ መራራት ትግል ብቻ ነው። በመሆኑም ገዢነን በሚሉት አጥፊዎች ላይ የከረረ ጠላቻ ቢኖረን አግባብ አለው። ያለንበት ሁኔታ ቀንደኛው የኢትዮጵያ ጠላት ሁሉ በጊዜው አጋውን የሚያገኝበት ባለመሆኑ ሁኔታውን ለመለወጥና ዘረኞቹን ጦርጦስ ለማውረድ ቆርጦ መነሳት ይጠበቅብናል። አለበለዚያ ባለጌ ጠባቦች በራሳቸው ወንጀላቸውን አያቆሙም። ኢሃፓ በዚህ መስክ ግዳጁን እንዲወጣ የህዝብ ድጋፍና ትብብር ያስፈልጋል። ያገዛዙን ፍጮችና ሁሉም እናጅሬ ተነስተውበታል። ህዝብ በበኩሉ የሽግግርን ሂደት ምርጫ ደግፎ ይገኛል። ድርጅቱ ህዝባዊ መንግስት ሲጠይቅ ቁጥሩ ትንሽ ነበር ብሎ የነፈዘ ባንዳ መሆር በቅርቡ ሲተች ቢሰማም፣ ያውም ሺዎች የደገፉትን ድርጅት ህዝባዊ መንግስት የሚሊዮኖች ፍላጎትና ጥያቄ ሆኖ እስከዛሬ አለ። ሆደ ማጨድ ሆነው እንጂ ጠባቦቹ ማንኛውም የመፍተ ጥያቄ ሊስተናገድ የሚችለው ብዙዎቹን ባቀፈ ሂደትና የህዝብ ምርጫ የሆነ ህዝባዊ መንግስት ሲመሰረት ብቻ ነበር። ለዘመናት አብሮ የኖረውንና አገር ያቆየውን ህዝብ ለመበጣጠስ ከመነሳት የአገርና የህዝብን አንድነት ለማጠንከር መነሳት በተሻለ ነበር። ምርጫቸው ግን ኢትዮጵያን ለማጥፋት ዘረኝነትን ለማስፈን ሆነና ነገረው ሽልሽል የጥፋት ሰይጣኖች መሆናቸው አደባባይ ተሰጣ። ህዝብን አጫርሰንና ከተቻለም ጨርሰን የበላይነታችንን እናሰፍናለን የሚሉት ክፍሎች የተሳሳቱ ናቸው። ዘረኝነት አቋምና ተራስ ተሳሰብ ሳይሆን ጸረ ህዝብ ወንጀል ነው። በብዙ አገሮች ያስቀጣል። ወጉስ ከማሪዮስ ነው። ሐራም የሚያስቆንን ኃጢአት። የሃይማኖት ሰው ነኝ ብሎ ዘረኝነትን ግን የሚያቀነቅን የሰው ሰይጣን ነው። በቀላሉ የሚታለፍ የሚናቀም አይደለም። ዘረኛ መሆን ከሰው ልጅነት ወጥቶ የቀን የማታ ጅብ መሆን ነው። ክፉ አውሬ። ጠባቦቹ የወረወሩት ጦር ተመልሶ ይመታቸዋል ስንል በእርግጠኝነት ነው። ተሳክቶላቸው አገርን ቢያበጣብጡ እንኳ ኢትዮጵያ ጀግኖች ልጆቿ እስካሉ ድረስ እንደሚቃዡት የምትፈርስ አትሆንም። ደማችንን አፍሰን ሞተንልሽ አገርንም ሰንደቅ ዓላማንም እንጠብቃለን የሚሉ ጀግኖች ልጆች አሏት። ማተብ ያሰረም ያላሰረም እስላም ክርስቲያኑ፣ ወንድ ሴቱ፣ ወጣት አዛውንቱ ይዋደቅላታል። ይህ እንደ መሐላ ይወሰድ እንላለን። ኢትዮጵያዊነት ያቸንፋል። ወያኔ ኢህአዴግ በጋራ ትግላችን ይውደም። ዘረኛው ደልዳዮች ይክሰሙ። ያመኛል ክፉ ሳይው I'm not going to be able to do that.